የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19ና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
መንግስት ሰዎች እንደልባቸው እንዳይናገሩ ተጽዕኖ አሳድሯል። የሚናገሩትን ሚዲያ ዘግቷል። ይህንን አድርጓል። ነገር ግን የመንግስት እንደዚህ አይነት እርምጃዎችን በነጻ ሚዲያው ላይ መውሰድ ይዞ የመጣው ኮስ አለ። አብሮ ኮነቱ ምንድነው? ለኔ በቀኝ እጁ ይሄኛውን ይዘጋና በግራ እጁ የኔ የሚላቸውን ሚዲያ ያቋቁማል። ይሄ በጣም ትልቅ ተጽዕኖ ያለው አካሄድ ነው።
ሀሳብን የመግለጽ ነጻነት ከሁሉ አስቀድሞ የዜጎች ሰብአዊ መብት። ወደ ኢትዮጵያ የመገናኛ ብዙሃን ሁኔታ ስንመጣ እኔም እንደው መጀመሪያ ይፈታሉ ከመላቸው ችግሮች መደዳ አላገኘው።
የመገናኛ ብዙሃን ነጻነት ከግለሰብ ነጻነት ያለፈ ራሳቸው ፓርቲውን ስታየው እንኳን ለተራ ዜጎች ለራሱ አባላትም የመናገር ነጻነት የሚፈቅድ መንግስት ስርዓት።
የአዲስ ስታንዳርዷ ጸዳለ ለማ የቀድሞው የአዲስ ነገር ጋዜጣ አሁን ዋዜማ ሬዲዮን ከአጋሮቹ ጋር ያዘጋጃል። መስፍን ነጋሽና ስቴት ኦፍ ኒውዮርክ ዩኒቨርሲቲው የፍልስፍና ትምህርት የድህረ ምረቃ ፕሮግራም በመከታተል ላይ የሚገኘው ሄኖክ የማን ናቸው።
ሰው በመሆን ሁሉም ዜጋ እንዲኖረው ስለሚጠበቀው የንግግር ነጻነትና በኢትዮጵያ በፕሬስ ነጻነት ጉዳይ ያወያዩናል።
ጎበዝ ወንዶች ሆን ጎበዝ ሴት አለች ይባላል። ለእኔ ግን ከእኔ ጀርባ ያለው ጎበዙ እሱ ነበረ። በእውነት
በስኬታማ ወንድ አጠገብ ሁሌ ጎበዝ ሴት አለች ነው የተለመደ።
ለእኔ ግን በስኬታማ ሴት አጠገብ ሁልጊዜ ስኬታማ ወንድ አለ ብዬ ነው የማገመው። እሳቸውም ዶክተር ኃይለ ገብርኤል ነበር።
ታላላቆቻችንን እያጣን ነው።
ታሪክ ነጋሪዎቻችንም እንዲሁ።
ብናዝንም ግን ሞታቸውን በሐዘን ብቻ ሳይሆን በክብር እናስታውሳለን።
እናም ዛሬ የአንድ ታዋቂ ኢትዮጵያዊ ሕይወት በቅርበት በሚያውቋቸው ይዘከራል። ሐሳብ ኧረ ሐሳብ አታንገላታኝ፣
ሰርቼ ልብላበት ለቀቅ አድርገኝ እያለ ያዜሞ ማን ነው?
አንድ ቀልድ ልንገርህ አሉላ።
እሺ።
ሰውየው የሆነ ነገር ስሙ ይጠፋውና ያንን ነገር ለማስታወስ ይሄንንም እኮ የማያውቅ አለ ሲል ጓደኛው አሁን ሄለኛ ይነገራል ይለዋል።
ታዋቂውን ድምፃዊ እያሰማህ እንዴት ማን ነው ትለኛለህ ነው ነገሩ።
ተግባባን። ይልቁንስ አያሌው መስፍንን ዛሬ ከምን አስታወሳችሁት ብንባል
መልሱን ታዲያ ከራሱ እንሰማለን። ያን ተከትሎ ንጉሴ አክሊሉ ዘአፈሊቅ ይለጥቃል።
ጤና ይስጥልን፣ እንደምን ሰነበታችሁ።
ከዛሬው እሁድ ሚያዝያ 14 2010 ዓ.ም የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን።
ንጉሡ ታምሬ ዝግጅቱን ያቀናብርልናል።
የሰዓቱን የዓለም ዜና እናስቀድማለን።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ፓትሪክ ዲያ በስቱዲዮ መሳሪያዎች ላይ ይገኛል። ዛሬ ዓለም አቀፍ የምድር ቀን ነው። በዚህ ቀን የወጣ ጥናታዊ መረጃ ፕላስቲክ ምድሪቱን ምን ያህል እያፈናትና እየገደላት እንደሆነ ሲናገር፣ ዛሬ በላይዋ ላይ ለሚኖረው ለእያንዳንዱ ወንድ፣ ለእያንዳንዷ ሴት፣ ለእያንዳንዱ ሕፃን 1000 ኪሎ ግራም አንድ ቶን የፕላስቲክ ቆሻሻ እንደሚደርሰው አስታውቋል። እንዲህ አይነቱን ግዙፍ ችግር ለመቋቋምና ለመፍታትም እያንዳንዱ ሰው ከትንሽ እርምጃ መጀመር እንዳለበት ጥሪ ያስተላለፉት የምድር ደህንነት ተሟጋቾች፣ እባካችሁ ቆሻሻ የሚሆኑ የፕላስቲክ ውጤቶችን አትጠቀሙ ብለዋል። ከትንሿ ከደቃቃዋ ነገር ጀምሩ፣ ከውሃ መምጠጫና ከፌስታል እንዲሁም ሌሎችም ዛሬ አሁን ብለዋል። ምድርን ከጥፋት አድኑ የተሟጋቾቹና የተመራማሪዎቹ ጥሪ ነው። እንኳን ለዓለም አቀፍ የምድር ቀን አደረሳቸው። ዩናይትድ ስቴትስ አንዳች መደራደሪያ ሳትሰጥ ሰሜን ኮሪያ የኒውክሌር ጦር መሳሪያዎች መርሃ ግብሯን እንደምታቆም አስታውቃለች ሲሉ ፕሬዚደንት ዶናልድ ትራምፕ ዛሬ ባወጡት የትዊተር መልእክት አስታወቁ። እነርሱ አካባቢያቸው ከኒውክሌር ነጻ እንዲሆን ተስማሙ። ለዓለም ታላቅ ዜና። ማብልጸጊያና ማምረቻው ይዘጋል፣ ሙከራዎች ይቆማሉ ብለዋል። የፊታችን አርብ ከሰሜንና ደቡብ ኮሪያዎች መሪዎች ጋር ስብሰባ ለመቀመጥ ወደዚያው የሚጓዙት የአሜሪካው ፕሬዚደንት ይሁን እንጂ ከኪም ጆንግ ኡን ጋር ግንቦት መጨረሻ ወይም ሰኔ መጀመሪያ አካባቢ እንደሚደረግ የታሰበው ስብሰባ ውጤት ምን ሊሆን እንደሚችል ገና እርግጠኛ ለመሆናቸውንም ሚስተር ትራምፕ ገልጸዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ኑቺን በንግድ ጉዳዮች ላይ ለመነጋገር ወደ ቻይና እንደሚጓዙ የተሰማው መልካም ዜና ነው ስትል ቤጂንግ አስታወቀች። የቻይና የንግድ ሚኒስቴር ዛሬ ባወጣው መግለጫ የንግድ የዩናይትድ ስቴትስ ወገን የምጣኔ ሀብትና የንግድ ጉዳዮችን ለመምከር ወደ ቤጂንግ እንደሚመጣ የቻይና ወገን መረጃ ደርሶታል፣ ቻይና ይህንን በጸጋ ትቀበላለች ብሏል። የዓለምን ምጣኔ ሀብት ማንሰራራት ሊጎዳ ይችላል በሚል የዓለም መሪዎች እየሰጉበት ባሉት የንግድ ጦርነት ጉዳይ ላይ ከቻይና ጋር ለመነጋገር እያሰቡ መሆናቸውን የአሜሪካው የገንዘብ ሚኒስትር ትናንት አሳውቀው ነበር። የገንዘብ ሚኒስትሩ ስለ ጉዞ ማሰባቸውንና ከአዲሱም የቻይና ማዕከላዊ ባንክ ኃላፊ ጋር በንግድ ዕድሎች ላይ የመነጋገር ፍላጎት እንዳላቸው ጠቁመዋል። የአሜሪካ ትቅደም ፖሊሲያቸውን እያራመዱ ያሉት ትራምፕ በቻይና የአሉሚኒየምና የብረት እንዲሁም ሌሎች ሸቀጦች ላይ እስከ 150 ቢሊዮን ዶላር የሚደርስ አዲስ ታሪፍ መደንገጋቸው ይታወቃል። የሶሪያ መንግስት ኃይሎች በእስላማዊ መንግስት ቡድን ታጣቂዎች ተይዘዋል የተባሉ የዋና ከተማይቱን ደማስቆን አካባቢዎች ዛሬ በአየርና በከባድ መሳሪያ ደበደቡ። ኢኽባሪያ ቲቪ የሚባለው የመንግስቱ የዜና አውታር ባወጣው ዘገባ መሰረት ድብደባው ሌሊቱንና ዛሬ ማለዳ ላይም የተካሄደው ሐጅር አልአስዋድ በሚባለው የከተማይቱ ወረዳና አካባቢዋ ላይ ነው። ካሜሩን ወደ 400 የሚሆኑ ናይጄሪያውያን ስደተኞችንና ጥገኝነት ጥያቄዎችን በኃይል እየያዘች መልሳለች የሚባለውን ዘገባ አስተባበለች። ይሁን እንጂ ቦኮ ሐራም ለሚባለው የሁከት ቡድን ጥቃቶች ተጋላጭ ወደ ሆኑ አካባቢዎች እየዘለቁ ያሉ ስደተኞችን ግን እየያዘች ወደ ሰላማዊ አካባቢዎች እያሰፈረች መሆኗን ካሜሩን አስታውቃለች። ደቡባዊ ሊቢያ ውስጥ እጅግ አፋጣኝ ሰብአዊ እርዳታ ለሚያስፈልጋቸው በሺዎች የሚቆጠሩ ተፈናቃዮች እርዳታ ለማድረስ እንዲቻል ታጣቂ ቡድኖች መንገድ እንዲከፍቱ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ጠየቀ። ደቡባዊቱ ሰብሓ ከተማ ዙሪያ ሰሞኑን የተከፈቱት ውጊያዎች ከ13,000 በላይ ሰዎችን ማፈናቀላቸው ተዘግቧል። የንጽህናና የጽዳት መጠበቂያ ኪቶች፣ መተኛ፣ ምንጣፎች፣ ምግብ ማብሰያዎችን ለማድረስ ዩኤንኤችሲአር ዝግጁ መሆኑን ቃል አቀባዩ አንድሬ ማሄሂች ገልጸዋል። የዜናው ሰዓት አበቃ። ወደ አዲሱና ወደ አሉላ ልመልሳችሁ ለቀሪ ዝግጅቶች። ጤና ይስጥልኝ።
አሁን ይህ የራዲዮ መጽሔት ዝግጅት ነው።
እሁድ ሚያዝያ 14 2010 ዓ.ም ነው ቀኑ።
በራዲዮ መጽሔት የጊዜ ሰሌዳ መሠረት ታዲያ አሁን ሰዓቱ
ምርጥ ግጥም ነው የሳምንት። የግድግዳው ሰዓት። የግድግዳው ሰዓት ከቆመ ቆይቷል፣ ጌጥ እንደሆን እንጂ ጊዜን ማብሰር ትቷል።
አይተነው ባናምነው እውነት የለበትም ዋሽቷል ያለው ማን ነው?
ጨልሞ እስኪነጋ ነግቶም እስኪጨልም
ሁለቴ ልክ ነው።
ምጥን ግጥም ላፍ የምጥን የግድግዳው ሰዓት የገጣሚ ዮናስ አብርሃም ነች።
ዮናስ ጸሐፊ ተውኔትና ደራሲም ጭምር ነው። ዮናስን
እናመሰግናለን።
ናፍቆታሳ ሰገቀኑ ምኞት የሚቀረው በአይነ ስጋ ፍቅሬ መቼ ነው አይንሽን የማየው? ናፍቀሽኛል እኔ ብትርቅኝም ኑሮ ቢለየን ኤግናሽ እንጂ አንቺን ደሞ አይቀርም እንገናኛለን። Thank you.
እኛን ነው ማየት
የሚገርም ነው። ቀደም ሲል ስለ ዶክተር ኃይለ ገብርኤል ስናወሳ ታላላቆችን ታሪክ ነጋሪዎችን አጣን አላልንም? አናናሾቻችንንም አጣን።
ስለማን እንደምናወራ አድማጮች ሳይገምቱ አልቀሩም። ታምራት ደስታ ባጭር የተቀጨ ድምፃዊ ነው።
ሰሞኑንም አየር ላይ እንዲሁ አስታውሰነዋል። ነፍስ ይማር ብለናል።
በሌላ ጊዜ ስለ ሕይወትና ስራው እንመለሳለን።
ከውይይቶች ደግሞ ቀዳሚው ይህ ሁሌም የምናደርገው ነው። በሥራቸውና ለአገር ባበረከቷቸው ተግባራት ታላቅ የሚባሉ ኢትዮጵያውያን ከዚህ ዓለም በሞት ሲለዩ የምንሰጠው አክብሮት ማለታችን ነው።
አሁን ማስተዛዘን ሳይሆን ሕይወትና ሥራቸውን ማክበር ለማለት ነው።
እና በቀጣዩ ዝግጅትም ባለፈው ሳምንት ያጣናቸውን የዶክተር ኃይለ ገብርኤል ዳኘን ሕይወት እናከብራለን።
ከእናታቸው ከወይዘሮ ወርቅነሽ ራስ ወርቅና ከአባታቸው ቀኝ አዝማች ዳኜ ኃይሌ በ1923 ዓ.ም የተወለዱት ዶክተር ኃይለ ገብርኤል ዳኜ ይበልጥ የሚታወቁት በትምህርቱ ዘርፍ ነው።
በዚህም ረገድ ታዲያ ሶሻል ፋውንዴሽን ኦፍ ኢትዮጵያ በሚል ያቀረቡት የምርምር ጽሑፍ ከሌሎቹ ሥራዎቻቸው እኩል የሚጠቀስ ነው።
ዘመናዊውን ትምህርት በአዲስ አበባ ተፈሪ መኮንን እስከ ሁለተኛ ደረጃ ከዚያም በአዲስ አበባ ዩኒቨርሲቲ ኮሌጅ ለአንድ ዓመት ከተማሩ በኋላ ወደ ግሪክ በማቅናት ከአቴንስ ዩኒቨርሲቲ በቴዎሎጊያ ነገረ መለኮት መሆኑ ነው የመጀመሪያ ዲግሪያቸውን አግኝተዋል።
በጀርመን ከፍሪ ዩኒቨርሲቲ ኦፍ በርሊን በሥነ ትምህርት ማለትም ኤጁኬሽን በታሪክና በሶሲዮሎጂ በዶክትሬት ዲግሪ በዚያ በጀርመን ቆይታቸውም በአውሮፓ የኢትዮጵያ ተማሪዎች መስራች ነበሩ።
በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሥነ ትምህርት ዘርፍ ለበርካታ ዓመታት ያገለገሉት ዶክተር ኃይለ ገብርኤል የትምህርት ሚኒስትርም ሆነው አገልግለዋል። በአንድ ወቅትም የኢትዮጵያ መምህራን ማኅበር ኢመማ ሊቀመንበር ነበሩ።
ለሰባት ዓመታት በምዕራብ ጀርመን በኢትዮጵያ አምባሳደርነት፣ የሰብአዊ እርዳታ ድርጅት መሥራቹ ካርል ሄንዝ ኢትዮጵያ ውስጥ ምግባረ ሰናይ እንዲያከናውኑም ረድተዋል።
ባጋጠማቸው የጥቂት ቀናት ህመም ሚያዝያ 5 2010 ዓ.ም ያረፉት የዶክተር ኃይለ ገብርኤል የቀብር ሥነ ሥርዓት ሚያዝያ 7 ቀን ኮተቤ በሚገኘው ቅድስት አና ማርያም ቤተ ክርስቲያን ተፈጽሟል።
ያን ያህል ስለ ዶክተር ኃይለ ገብርኤል ካልን እንግዲህ ለወዳጅ ዘመድ መጽናናትን በመመኘት ዶክተር ኃይለ ገብርኤል እንደምን ይታወሳሉ ብለን ወደ አወያየናቸው እንግዶቻችን እንለፍ።
መልካም አዲሱ፣ ቦታውን ለአንተና ለእንግዶች ልልቀቅ።
እንደምን አመሻችሁ። እስቲ በቅድሚያ ከአድማጮቻችን ጋር ተዋወቁ እንግዶቼ።
ወይዘሮ መቅደስ አለሙ እባላለሁ። የዶክተር ኃይለ ገብርኤል ባለቤት ነኝ።
እኔ ደግሞ ዳንኤል ከጣው ባላለው በአዲስ አበባ ዩኒቨርሲቲ በኢንስቲትዩት ኦፍ ቴክኖሎጂ በፕሮፌሰርነት አገለግላለሁ። ዶክተር ኃይለ ገብርኤል ወዳጅና ቤተሰብ ነኝ።
በጣም አመሰግናለሁ ሁለታችሁንም። እግዚአብሔር ያጥናችሁ። የዶክተር ኃይለ ገብርኤልን ማረፍ በተመለከተ በዜና ሸፍነናል። ሌላ ጊዜ እንደምናደርገው ደግሞ እንደዚህ እንደሳቸው አይነት ለሀገር ውለታ የዋሉ ያገለገሉ ታላላቅ ሰዎች ሲያልፉ እነማን ነበሩ ከሌ ማን ናቸው በሚለው ፕሮግራማችን እንዲሁ ለዶክተር ኃይለ ገብርኤልም እድሉን ለመስጠት ነው። ወይዘሮ መቅደስ ከርሶ ብጀምር የሁለታችሁ ግንኙነት እንዴት ነው? መቼ ተገናኛችሁ? ስንት ጊዜ ኖራችሁ? ልጆች ስንት አሉ? እስቲ ከዛ የቤተሰቡን እንደው አወቃቀር ከዛ ይጀምሩልኝ።
እሺ፣ መጀመሪያ አመሰግናለሁ እድሉ ስለሰጠኝ። እኔና ዶክተር ኃይለ ገብርኤል ዛሬ መሰረት ነው በ1963 ዓ.ም ነበር። የ47 ዓ.ም የትዳር ዘመን አብረን አሳልፈናል። በጣም የተሳካለት ትዳር ከሚባለው እንደ ምሳሌ የሚጠቀስ ትዳር ነበረኝ። በጣም በፍቅርና በመተባበር በመረዳዳት ላይ የተመሰረተ የትዳር ጊዜ ነበረኝ እና በዚህ የትዳር ዘመናችን ሁለት ሴት ልጆች ወልደን አሁን በቅርቡም እንደውም የልጅ ልጅ ለማየትም በቅተናል።
ድንቅ ነው። እንኳን ደስ ያለው። እሺ ዶክተር ዳንኤል ወደ እርስዎ ልምጣ። የቅርብ ቤተሰብ ነኝ ብለዋል እና ምን ያህል ነው ዶክተር ኃይለ ገብርኤልን የሚያውቋቸው? እንደምንስ ያስታውሷቸዋል?
ዶክተር ኃይለ ገብርኤልን የማውቀው ከልጅነት ነው። እኔ የጀኔራል ዊንጌት ትምህርት ቤት አዳሪ ተማሪ ሆኜ በ63 ዓ.ም ጀምሮ እኛ እንግዲህ ጋሽ ኃይሌ ነው የምንለው። ጋሽ ኃይሌን በቅርብ የማውቀው የኔ ሞዴሌም ነው። ከልጅነት ጀምሮ ያሳደገኝ የመከረኝ እና በጣም የማውቀው ሰው ነው።
እንዴት መታወስ አለባቸው ዶክተር ኃይለ ገብርኤል?
ዶክተር ኃይለ ገብርኤል እንደ ተመራማሪ፣ እንደ ጥሩ ምሁር፣ እንደ ምሳሌ እንደሚሆን ሰው ሊታወስ ይገባል። ዶክተር ኃይለ ገብርኤል ምርምሩን የሚሰራው እንደ ምርምር እንጂ ከምርምሩ በሚገኙ ጥቅማ ጥቅሞች የሚያገኘው ነገር አስቦ አይደለም። ዶክተር ኃይለ ገብርኤል ባሳተማቸው ጽሁፎች ፕሮፌሰር መሆን የሚገባው ነው። ነገር ግን እሱ ስራውን ነው እንጂ የሚያየው በዚህ ፕሮፌሰር ልሆን፣ አሶሺየት ሊሆን፣ አሲስታንት ወደዚያ የሚሰራ ሰው አልነበረም እና በጣም ጠንካራ በተለይ በኢዱኬሽን ላይ ከፍተኛ አስተዋጽኦ ያደረገ ታላቅ ምሁር ነው።
አዎ፣ በትምህርት ረገድም የትምህርት ሚኒስትር ከመሆን ሌላውንም በትምህርት ረድፍ ያደረጉትን ምርምር እናውቃለን። እንደው ከህትመቶቻቸው አንዳንዱን እርስዎ በቅርብ ያውቃሉ? ወይዘሮ መቅደስ፣ የዶክተር ኃይለ ገብርኤል መጽሐፍት ምን ምን ናቸው? በምን በምን ዙሪያ ነው የጻፉት? እርስዎ እንደው ቤት ውስጥ መቼም ቤት ይኖራል ኮፒው እያንዳንዱን ጽሁፍ ብዬ ነው።
አዎ፣ በተለይ በትምህርት በባህል ትምህርት ዙሪያ የተጻፉን አሉ። አሁን በቅርቡ የወጣው በዩኒቨርሲቲ በታትሞ የወጣው ትምህርት በኢትዮጵያ የሚለው መጽሐፍ ነው። ሌላ ከዚህ በተረፈ አሁንም ዩኒቨርሲቲው ፕሬስ በመታተም ላይ ያለ የኢትዮጵያን ትምህርት አስመልክቶ ረዘም ላለ ጊዜ ከሉሲ አንስቶ በሶስቱም መንግስታት ከደርግም ጀምሮ ከኃይለስላሴም ከደርግ እና እንደዚሁም በአሁኑ መንግስት ያለውን የትምህርት ይዘት በሚያሳይ መልኩ ለረጅም ጊዜ የጣረበትና የለፋበት መጽሐፍ ዩኒቨርሲቲውም ተቀብሎት በህትመት ላይ ነው ያለው። በቅርቡ ይወጣል የሚል እምነት አለን ሁላችንም። ሌሎችም መጽሐፎች አሉ። በጀርመንኛ የተጻፈ የጀርመን ሀገር ፒሲሱን በሚመለከትም በዚሁ ርዕስ ላይ ቢያተኩርም።
እሺ፣ እንደ ስለ ጽሁፍ ዶክተር ዳንኤል ስላነሱ በዛው ሄድጄ ነው እንጂ ቀደም ሲል እንደው መጠየቅ የሚያሰብኩት ዶክተር ኃይለ ገብርኤል በቤት ውስጥ እንግዲህ እንደ ባል፣ እንደ ልጆች አባት እንደው እንዴት ይታወሳሉ? ቤት ውስጥ ከሚያስታውሷቸው አንዳንድ ነገሮች ቢጠቃቅሱልን ይበልጥ አድማጭ ስለ ዶክተር ኃይለ ገብርኤል ሊያውቅ ይችላል ብዬ ነው።
ዶክተር ኃይለ ገብርኤል እንግዲህን በቤት በኩል በጣም ዘመድ አፍቃሪ፣ የራሱንም ሆነ የውጭም ልጆች ሲያነጋግርም ሆነ ሲል በጣም በአዋቂነት ደረጃ የሚያናግርና ከፍተኛ ትኩረት ለልጆች የሚሰጠው ነበረ። ለእኔም ቢሆን ለየት ባለመልኩ የማየው ነው። ብዙ ጊዜም የሚረዳኝ እና ከስራዬም በስራዬም የበለጠ የተጠናከርኩ እንዲሆን የሚያደርግ ነበረ።
ሁሉ ጊዜ የሚታወስ ከአእምሮ የማይጠፋ አንዳንድ ገጠመኝ መቼም ይኖራል በዚህ ዘመን ስትኖሩና ብዙ ጊዜ ነው አብራችሁ የቆያችሁት። ቀደም ሲል እንደነገሩኝ ከስራ ሲገቡ ሰው መቼም የተለየ ስሜት ይኖረዋል፣ ወይ ተደስቶ ወይ ተበሳይቶ ይገባል። ቤት ውስጥም ባለ ሁኔታ ይቆጣል፣ ይደሰታል፣ የመሳሰለ። ሁሌ እንደው ትዝ የሚለውት ስለ ባለቤቶ ሲያስቡ ምንድን ነው?
ስለ ባለቤቴ ሳስቡ ጊዜ ምን ያህል ጥንካሬው ነው በጣም ትዝ የሚለኝ። ምንም ጊዜ ቢሆን ደከመኝ የሚል ሰው አይደለም። ስራ ሁል ጊዜ ለሱ ትልቅ ነገር ነው፣ ከምንም የሚያስበልጠው ነገር እንደሆነ አውቃለሁ። እሱን የማገኘው ኮምፒውተሩ ላይ ነው። እንደ አጋጣሚ በአሁን ከጡረታው ጊዜ ጀምሮ ቢሮው ቤት ውስጥ ስለነበረ ሁል ጊዜ የሚገኘው በጽህፈት ቤቱና ሁል ጊዜ በስራ ላይ ነው የማገኘው።
እንደው ሌላ ትውስ ሲሎት ደግሞ እንደገና ይነግሩናል። ወደ ዶክተር ዳንኤል ልሂድ። ይሄን ፕሮግራም የምንሰራው እንግዲህ ይገባቸዋል በሚል ነው ለሌሎቹ እንደምናደርገውና አሁን እናንተም አምናችሁበት ነው ለዚህ ውይይት የቀረባችሁት። ግን ዶክተር ዳንኤል፣ ዶክተር ኃይለ ገብርኤል ለምንድን ነው የምናስታውሳቸው? ይገባቸዋል ወይ ብሎ አንድ ሰው ቢጠይቅ አዎ ሊታወሱ ማንነታቸው ሊነገር ይገባል የሚለውን አቋም እንዴት ያጠናክራሉ? እስቲ ይጨምሩ እርሶ እዚህ ላይ።
ዶክተር ኃይለ ገብርኤል ዳኝ በቀዳማዊ ኃይለ ሥላሴ መንግስትም ጊዜ የሰራ በደርግም ጊዜ የነበረ አሁንም ደግሞ የነበረ ሰው ነው። በእነዚህ በሶስቱም መንግስታት ውስጥ ይሰራ የነበረው ስለ ትምህርት ማስፋፋት በዚያ ላይ ስላለው ሁኔታ ነው እንጂ በማንኛውም ሁኔታ የራሱን አስተሳሰብና የራሱን ስብዕና ለውጦ የሰራባቸው ጊዜዎች እኔ የማውቀው የለም። ብዙ ጊዜ መቼም ሰው ሲያልፍ ጥሩ ጥሩ ነገር ነው የሚናገረው ስለ ሰው። ስለ ዶክተር ኃይለ ገብርኤል ግን የምናገረው እውነቱን ትክክለኛውን በቃ ይሄ ቢኖርም ሲኖርም የምንነግረው የምንነጋገረው ነገር በራሱ የሚተማመን ክሪቲካል ቲንከር የምንለው አይነት ሰው ነው። ዶክተር ኃይለ ገብርኤል በአብዛኛው ሰው በአንድ አቅጣጫ እንኳን ቢሄድ ብቻውን ለመቆም ፈቃደኛ የሆነና ሪስኩንም ለመውሰድ የሚነሳ ሰው ነው። አደጋውንም ለመቀበል
የሚመጣውን ውጤት ለመቀበል ፈቃደኛ ዝግጁ ናቸው ማለት ነው።
የሚመጣውን ውጤት ለመቀበል ከክራውዱ ጋር ወይም ከማጆሪቲ ጋር ብሎ ከማጆሪቲ ጋር መሄድ ትክክል አይደለም ማለት አይደለም ብሎ የሚያስበውን ነገር አይቀይርም።
በእምነት መጽናት ማንደማ ማለት ነው። ባመኑበት
በእምነቱ የጸና የሚያስበውን የሚናገረውንና የሚያደርገው አንድ የሆኑለት ሰው ነው። በዚህ ልናስታውሰው ይገባል።
ወይዘሮ መቅደስ ባለቤቶ ዶክተር ኃይለ ገብርኤል ተናደው ያውቃሉ? ሲናደዱ እንዴት ነው የሚሆኑት? ማለት አንዳንድ ሰው ሲናደድ የተለያየ ጠባ ያሳያል። እንደው የተናደዱበት የተቆጡበት ከእርሶ ጋርም ትንሽ እንደው ረተው የተባባሉበት አለ? እስቲ ከዛ እንደ ሰው እንግዲህ ልናስታውሳቸው ይገባል። መቼም ሰው ሆኖ ሰው የሚያደርገውን ነገር ሁሉ ያደርጋል። ቁጣም ደስታም ሁሉም ላይ ያለና በአንድ አይነት አይሄድም ሰው እድሜውም ሙሉ። ደግሞ አንዳንድ ጊዜ እንደው ፍንክንክ ብሎ እየሳቀ የሚደስበት ጊዜ አለ። እንዲህ አይነት ነገሮች መቼም ይኖራሉ እና
አዎ፣ መቼም ሰው ነው እና መቆጣቱማ አይቀርም። ነገር ግን ብዙ ጊዜ በጣም የሚያበሳጨው ብዬ የምገምተው ስራው ላይ የሚያስነሳው ነገር
ስራቸውን የሚያቋርጣቸው
ሶሻል ሁኔታዎችም ቢሆኑ ወይ ለቅሶም ቢመጣ ወይ ብቻ ትንሽ ጊዜውን የሚፈጅበት ነገር ሲመጣ በጣም ይበሳጫል። የግድ እንዲያደርገውም የማስገድደውበትም ጊዜ ነበረኝ። መሄድ ግዴታ ከሆነ
ህብረተሰቡ ሲኖሩ
ሌላው ደግሞ ምናልባት እንደሆነ ትዝ የሚለኝ በሚሰራበት ሰዓት ውስጥ ምሳውንም እንኳን የማያስታውስበት ጊዜ አለ አንዳንድ ጊዜ እና ምሳ ስንጠራው አይደርስልን አንዳንዴ እኛም እንቆጣለን። እና እንዲህ አይነት ጥቃቅን የሚመስሉ ነገሮች ናቸው የሚያበሳጩት የነበረው እንጂ በአጠቃላይ ቁጡ ሰው አልነበረም። ራሱን በማስረዳት ስለሚያምን ሁል ጊዜ ሀሳቡን ለመግለጽ ነው እንጂ ብዙም ወደ ቁጣ የሚያመዝን አሰራር አልነበረውም። በእውነቱ ምናልባት እኔ ነበርኩ እንደውም የምቆጣው።
አንዳንድ ጊዜ ከቤተሰብ ጋር መቼም መምከር አለ። አንዳንድ ሰው ባለቤቱንም ልጆቹንም አስቀምጦ እንደውም ምክክር ከውጭ በስራ ቦታ የገጠመውን ነገር እንደዚህ አይነት ገጠመኝ እንዴት ይሻላል? እንዲህ አይነት ሰዎች አሉ ደግሞ ቤት ውስጥ እንደ እኩል ተሳትፎ የሚያደርጉ ቤተሰቦቹን ልጆቹን ጨምሮ እንዲህ አይነት ነገር
በጣም ነበረ። እንደውም ምንም አይነት ነገር እኔም ከውጭ ከስራ የምሰራው በእውነቱ ወጣትና ከሴቶች ጋራ በተለይ በዚህ በስነ ተዋልዶ ዙሪያ ስለነበረ እና በዛ ዙሪያ ያለኝን የነበረኝን ችግር በሙሉ አምጥቼ ከዶክተር ኃይለ ገብርኤል ጋር ነበር መወያየው። እንደውም ለዚህ መስክ ከፍተኛ አስተዋጽኦ ካደረጉ ሰዎች አንዱ ነው ብዬ ነው የምገምተው። ጽሁፎችን በማዘጋጀት በተለይ በስነ ተዋልዶ ዙሪያ መመሪያዎችን በማውጣት ብዙ ወጣቶችን በማሰልጠን ምናልባት ይሄ ትልቅ አስተዋጽኦ ካደረገበት አንዱም ፊልድ ነው ብዬ ነው የማስበው እና የኔን ስራ በመደገፍ አኳያ በጣም በጣም የሚደግፈኝ ጊዜ እንደሚባለው አንዳንድ ጊዜ ሳስበው ከጎበዝ ወንዶች ጎን ጎበዝ ሴት አለች ይባላል። ለእኔ ግን ሪቨርሱ ነው የሚታየው።
ኧረ በተገላቢጦሽ
ለእኔ ስራ ሰክሴስ ሳስበው ማለት ነው
ለእርስዎ ስራ ሰክሴስ
እኔ ጀርባ ያለው ጎበዙ እሱ ነበረ። በእውነት
ድንቅ ነው። በጣም ጥሩ ጥሩ አድርገው ነው የገለጡት። ይሄንን በተቃራኒው ነው። በስኬታማ ወንድ አጠገብ ሁሌ ጎበዝ ሴት አለች ነው የተለመደ አነጋገር።
እኔ ግን በስኬታማ ሴት አጠገብ ሁልጊዜ ስኬታማ ወንድ አለ ብዬ ነው የማገመው።
እሱም ዶክተር ኃይለ ገብርኤል ነበሩ።
እሳቸውም ዶክተር ኃይለ ገብርኤል ነበሩ።
ዶክተር ኃይለ ገብርኤል ሲሉ ሰማሁት። ማን ነው ብለው የሚጠሯቸው?
ኃይሌ ነው የምለው። ኃይሌ ነው የምለው። እንደውም ኃይልዮ የምንለዋለን ልጆቹም እንደሚጠሩት።
እሳቸው ደግሞ ማን ነው የሚሉት? መቅዲ ነው።
መቅዲ ነው። መቅዲ ሾም ይለኛል።
ሰምቼ አይደለም እንደውም ጠርጥሬ ነው። ሰምቼ አይደለም ጠርጥሬ ነው። ስሙም ይመቻል። ቁልምጫ
ነው አይደለም። ትክክለኛ ፈጠራ ነው። መቅዲ ይለኛል። መቅዲ ሾም ይለኛል። ብዙ ጊዜ መቅዲ ሾም ይለኛል።
ድንቅ ነው በጣም። ዶክተር ዳንኤል አንዳንድ ጊዜ ከቤተሰብ ጋር ብቻ ሳይሆን ከጓደኛ ጋርም መጨዋወት ሲያስፈልግም መቆጣት መጣላት ይኖራል እኮ።
ጋሻይ ላይ በጣም ለሰው ተቆርቋሪና አሳቢ ስለሆነ ለምሳሌ እኔ ክፍለ ሀገርም ብሄድ ወይም ወደ ውጭ የሚሄድ ከሆነ አገኘውና ያገኘኝና ይመክረኛል። እዛ በሄድክባቸው ቦታዎች አሁን የሄድክበትን ምክንያት ብቻ ሳይሆን ሌሎችንም ነገሮች አይተህ እንድትመጣ ኦብዘርቨንት ሁን፣ ተመልካች ሁን፣ አስተዋይ ሁን። ክፍለ ሀገርም ከሆነ ስለ ተለያዩ ነገሮች እንዳይ ይመክረኝ ነበረ እና እሱ በጣም መካሪያችን ነው። ስለ ሰው ከሰውየው በላይ የሚያስብ ሰው ነበረ። ስለ ትምህርቴም እኔ በየጊዜው በማድግበት ጊዜ እንደ የኛ ልጅ እኮ ነው እያለ ቤቴ ድረስ እየመጣ ማበረታቻ ያደርግልኝ ነበረ። ደግሞ ያንን እሱ የተጠቀመበትን መንገድ ሰዎች እንዲጠቀሙበት በጣም በተደጋጋሚ የሚያደርግ
ግሩም ነው።
ስላጠናን ለምሳሌ ትምህርትን ስለማጥናት አስተሳሰቡ ደግሞ ከሁሉም የሚገርመኝ እሱ ነው። ስለ እጽዋት ብትለው የሚናገረው ነገር አለ። ስለ ፖለቲካ ብትለው የሚናገረው ነገር፣ ስለ ትምህርት ብትለው፣ ስለ ቴክኖሎጂ ሽግግር ብትለው፣ በቃ ሰፊ ነው። አንድ ምሁር ሊሆን የሚገባው ብዬ የማምነው አይነት ዴፊኒሽን እሱ ያሟላል።
ትርጉም ጥሩ ነው በጣም። በቅርቡ ከዚህ ዓለም በሞት ስለተለዩን ስለ ዶክተር ኃይለ ገብርኤል ነው የምትመሰክሩት የቅርብ ሰዎች? እንዲያው ስለ ዶክተር ኃይለ ገብርኤል በሬዲዮ እንናገራለን ብላችሁ ስታስቡ አንዳንድ ነገር ሀሳባችሁ ላይ ይኖራል። ያን ያሰባችሁትን ነገር ከተናገራችሁ መልካም፣ ካልተናገራችሁት ግን ስለ ዶክተር ኃይለ ገብርኤል ሁለታችሁም አንድ የምትሉትን የቻላችሁትን ያህል እንድትናገሩ የማጠቃለያ እድል ልስጥ። ወይዘሮ መቅደስ ይጀምሩ።
እሺ። እኔ ዶክተር ኃይለ ገብርኤል አሁን በመጨረሻው የህይወት ዘመኑ ብዙ የሚያሳስበውን ነገር ማንሳት ነው መጨረሻ ላይ የምፈልገው። ያሳስበው የነበረው ወጣቶች ላይ ያለውን ሁኔታ በሚመለከት አንድ በማዘጋጀት ላይ ያለው ጽሁፍ ነበረ። ያ ጽሁፍ ላይ ትኩረቱ በተለይ ወጣቶች እንዴት ነው መብትና ግዴታቸውን ሊያውቁ የሚችሉት የሚለውን ነገር ለማስገንዘብ ካለው በአሁኑ ሁኔታውን ከግንዛቤ በመውሰድ እዛ ላይ ከፍተኛ ጥረት ሲያደርግ ነበረ። ምናልባት ጽሁፎቹን በድራፍት መልክ ያሉ ስለሚመስለን ያንን ወደ እውነት እንደምንለውጠው ተስፋ አደርጋለሁ።
ጥሩ ነው።
ነገር ግን ይሄ ዋናው በወጣቶች ላይ ያደረገው አስተዋጽኦ አሁን የመጨረሻ ምዕራፉ ላይ ይሄንንም ለማድረግ በጣም ሙከራ ያደርግ ነበር እና በአጠቃላይ ሳየው ያለው አስተሳሰብ ስለ ሰላምና ስለ ወጣቶች ደህንነት በማጠቃለያነት ይህንን ለማጠቃለል አለብኝ የሚል ምኞት ነበረው እና እዛ ላይ በጣም ከባድ ስራ ሲሰራ እንደነበረ እንደው እና ይሄም አንድ ቀን እውነት ሆኖ እንደሚወጣ ለመናገር ነው።
እናንተ ናችሁ እንግዲህ ያንን ራእይ እውነት እንዲሆን ስራ ላይ የምታውሉትና ጥሩ ነው የተናገሩት። እንግዲህ ይሄ ትልቅ ቃል መግባት ነውና ቃላችሁን ለመጠበቅ እግዜር ይርዳችሁ። በጣም አመሰግናለሁ ወይዘሮ መቅደስ አለሙ። ቤተሰቡን እግዚአብሔር ያጥና። እንዲሁም ዶክተር ዳንኤል ቅጣውን በጣም አመሰግናለሁ። ከምስጋናው ጋራ የማጠቃለያ ሐሳቦንና የቀረ ነገር ካለ ይሄንን ሳልጠቅስ የኢትዮጵያ ሕዝብ ይሄን ሳይሰማ ይሄን ፕሮግራም የሚያደምጡ ይሄን ሳይሰሙ መቅረት የለባቸውም የሚሉት ነጥብ ካለ በዛ እናጠቃልላለን።
አንድ ነገር ስለ ጋሻዬ ላይ መናገር የምፈልገው ብዙዎቻችን፣ እኔ ከተሳሳትኩ ለመታረም ዝግጁ ነኝ፣ ከፍ ባልን ጊዜ ህዝቡን እንረሳለን። ህዝቡ እንዴት እንደሚኖር አናውቅም። የምንሄደው በራሳችን መኪና ነው፣ የምንሰራው ለራሳችን ነው እና ከህዝቡ ተለይተን። ጋሻዬ ላይ ግን መኪናውን አቁሞ በታክሲ ነበር ከህዝቡ ጋር በውይይት ነበር የሚሄደው። አለባበሱም ደግሞ እንደኛ ከረባቱን አስሮ ምን አድርጎ አልነበረም። ሸራ ጫማውን ያደርጋል ወይም የስፖርት ጫማውን ያደርጋል፣ ካኪውን ልብስ ይለብሳል። እንደ ማንኛውም ህዝብ በህዝብ መካከል የነበረና ህዝቡን የሚያውቅ ሰው ነበረ። ስፖርት ለምሳሌ ይሮጥ ነበረ እስከ አምና ድረስ። አሁን የዘንድሮውን 10,000 ሜትር ኃይሌ ገብረስላሴ የሚያዘጋጀውን የዘንድሮን አልሮጠም እንጂ ትንሽ እግሬን አሞኛል ብሎ የተረፉትን በሙሉ ሮጧል። ከህዝቡ መካከል ነው
እንዴ? ስንት ዋንጫ ይኖራል ቤት? ወይዘሮ መቅደስ
ብዙ ነው ዋንጫው፣ በጣም ብዙ
ዋንጫዎች። በደንብ ጠብቁ፣ ጥሩ ነው። እሺ፣ ይቅርታ ዶክተር ዳንኤል ይቀጥሉልኝ።
እና እነዚህ ነገሮች ምናልባትም ደግሞ በሌሎችም አገሪቱ ባስተማረችን ሰዎች ላይ ሚንጸባረቅ ህዝቡን ብናውቀው እንዳንረሳው ያስፈልጋል። ከውስጡ ከመካከሉ መሆናችንን የምናውቀው እየመሰለን ላናውቀው እንችላል። ወጣቶቹን የምናውቃቸው እየመሰለን ላናውቃቸው እንችላል። ጋሻዬ ላይ ግን ያውቃቸው ነበረ፣ ምክንያቱም በመካከል ነበር። ይሄንን መጨመር እፈልጋለሁ።
በተገቢ መንገድ አክብራቸዋቸዋል። እግዚአብሔር ያክብራቸው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ወይዘሮ መቅደስ እንዲሁም ዶክተር ዳንኤል።
በጣም አመሰግናለሁ። በጣም አመሰግናለሁ እድሉ።
እግዚአብሔር ይስጥልን። በጣም እናመሰግናለን።
እናቴ ስትወልደኝ መቻም ማከረችኝ ብንል
ሙሉ ቀንን እናስታውሳለን።
አዲስ ፍቅር ስንል ደግሞ ብዙዬን
እናቴን አፈቅሽኝ ወይም
ላሌ ጉማ ስንል አያሌው መስፍንን እንደምናስታውሰው ማለት ነው።
የዛሬ ጉዳያችን ግን ከአያሌው መስፍን ጋር ነው።
ከብዙዎች የጥንት ስራዎቹም መካከል 12 ያህሉ በሸክላ ታትመው
ለአሜሪካ ድምፅ አገልግሎት የአማርኛው ፕሮግራም ዝግጅት የተሰጠ ተብሎ
በአንተ በኩል የደረሰን ብል አዲሱ ምስጢር ማባከን አይሆንብኝም።
እንዲያውም ታማኝነቴን ከማሳየት ባለፈ ምንም ክፋት የለው።
በውይይቱ ግን እኔም ተሳተፍ ያለሁና በዘመነ ቴክኖሎጂ ምን ነው በሸክላ ብለነዋል። ከዝጌር ሰላምታው ቀጥሎ
ሐሳቡን ከሐሳቤ ሙዚቃው በኋላ ይገልጻል። እንግዲህ ሙዚቃውን በየመሃሉ አልፎ አልፎ እናጫወታለን። እንግዲህ እንግዳችን ስምህን ተናገር። እንግዲህ ያው መቼም እንደ አርቲስት አንተ እንጂ አንቱ አንልም። በተለይ አሎላ አንቱ ልትል የምትለው ነው፣ ግን
አንተ ነው የምለው።
አንተ ነው የምትለው። ሰላም እንላለን።
ጤና ይስጥልን።
ሰላም ለሁላችን ይሁን። በመጀመሪያ ይህንን ድምፅ ለምታዳምጡ ሁሉ በእናት ሀገራችን ኢትዮጵያና በመላው ዓለም ላላችሁ ኢትዮጵያውያኖች፣ ክርስቲያን ሙስሊም ሳይባል ሁላችሁም የእግዚአብሔር ሰላም ይብዛላችሁ። ዛሬ የአሜሪካን ድምፅ ሬዲዮ ጣቢያ ቃሌን ወደ እናንተ ለማስተላለፍ ስለጠየቀኝ በታላቅ አክብሮት ተቀብያለሁ። አርቲስት አያሌው መስፍን ነኝ። እንግዲህ
እግዚአብሔር ይስጥልን። አርቲስት አያሌው የጥንቱ የጠዋቱ አያሌው የሚታወሰባቸው ብዙ ሙዚቃዎች አሉ እንደምታውቀው። ይሄ የመጀመሪያው እኛ መረጥ ነው በላከልን ሸክላ ላይ ስለነበረ ሌሎችም አሉ። በተለይ እንደ እናቴ ናፈቅሽኝ የመሳሰሉት እና ብዙ አያሌው መስፍን ሲባል እናቴና ፈቅሽኝ እከሌ ሲባል እከሌ አሁን አዲስ አበባ ቤቴ ሲባል አለማየሁ እሸቴ እንደሚባለው እንደዛ አይነት ማለት ነው። በጣም እናመሰግናለን። አዩ ምንድን ነው ይሄንን ሸክላ ግን እንድታወጣ? በተለይ ደግሞ ዛሬ ዘመናዊ ነገር ተሻሽሏል፣ ሲዲ አለ፣ ሌላ ነገር አለና ለምንድን ነው በሸክላ መቅረጽ መነሻው ምንድን ነው?
ይበልጡን ወደ ዲጂታል እየተሄደ ባለበት እንዴት ያን የቀድሞውን ሙዚቃ አቀራረጽ አስታወስክ? እንዴት ወደ ሸክላ ሄድክ? አያሌው
አመሰግናለሁ። አዲሱ አሉላ፣ ይሄ እኔ ሳልሆን የቫይናል ሚ ፕሊስ የተባለው የሪከርዲንግ ካምፓኒ ራሱ ነው። ከአስር አመት በላይ ፈልጎኛል። እግዚአብሔር ፈቃዱ ሆኖ የዛሬ አመት ተገናኘን። ቫይናል ሚ ፕሊስ ሪከርዲንግ ለመጀመሪያ ጊዜ የአማርኛ ሸክላ በአሜሪካን ሀገር ታትሞ ሲወጣ ከአርባ አመት በኋላ ለመጀመሪያ ነው። ቫይናል ሚ ፕሊስ ይባላል ሪከርድ ካምፓኒ። ምንጊዜም ስራቸው ሸክላ ነው፣ ሌላ ነገር ውስጥ አይገቡም። የአፍሪካውያኖችን፣ የአውሮፓውያኖችን፣ የአሜሪካኖችን ቀደምት የነበሩ ድምፃውያኖችን እያፈላለጉ ሸክላቸውን ማውጣት ነው። ወደ ራሳቸው ወደ 7,750,000 የሚጠጋ ማህበርተኛ አላቸው።
እንግዲህ ቫይናል አዲሱ የዚህ የሪከርድ ኩባንያ ስም ይሁን እንጂ ቫይናል በእንግሊዘኛው አጠራር በአማርኛው ሸክላ ብለን የምንጠራውን የራሱን የሙዚቃ መጫወቻውን ነው።
ያንተን እንዴት መረጡ አያሌ?
የእኔ የሙዚቃ አጨዋወትና ስልቱና ምቱ ወይም ደግሞ ቢቱ የእነ ጀምስ ብራውንን የመሳሰሉ ድምፃውያኖችን ይመሳሰላል። የአሜሪካን የሙዚቃ ስልት ጋር በጣም የተስማማ በመሆኑ ነው የዜማው አዛዛሙ፣ የሙዚቃው የኢንትሮዳክሽኑ፣ ብሪጁ፣ አሬንጅመንቱ በጊታርና በዋዋው። እንግዲህ ይሄ ዘፈን አሁን የምትሰሙት ዘፈን 1967 ዓ.ም ነው የታተመው። አሁን ከ44 አመት በኋላ ነው ይህን ዘፈን የታተመው። በመሰረቱ ለትውልድ ዛሬ ታሪክና ትውልድ የሚሉት ነገር እየጠፋ ስለሆነ ለትውልድ የሚተላለፍ ነገር እየጠፋ ስለሆነ ለታሪክ የሚቆይ ነገር እየጠፋ ስለሆነ ለወደፊት ላለው ትውልድ ለታሪክ ማስታወሻ በጣም ትልቅ ነገር ነው። እኔ በበኩሌ ትልቅ እርካታ ነው ያገኘሁበት።
ለይ ደግሞ በነበሩበት ያቀራረጽ መሳሪያ በቫይናል ወይም ደግሞ በልማድ በሸክላ ብለን በሚጠራው መቅረጫ መሳሪያ መኖሩ ጥቂቶች እጅ ብቻ ያለ ይመስለኛል። አዲሱ ምናልባት ቤትህ የቆየ ሙዚቃዎች ካሉ ያውም ወደዚህ ሀገር ይዘነው ላንመጣ እንችላለን። ቤተሰብ ውስጥ ጥቂት ነው የሚኖሩት ዛሬ ማጫወቻውም ጭምር ስለሌለና ጥሩ ማስታወሻ ይመስለኛል።
እዚህ ጋር አንድ ሙዚቃ ከአያሌው ስራዎች ብንጫወት ማንን እንጫወት? አየው ላንተ ምርጫ እንስጥ እስቲ።
ናፍቀሽ ነበር
and delicious naf kashina bar and delicious yamado gara beru gar doshi
አድማጮች አሁን የንጉሴ አክሊሉ ጥንቅር የሚቀርብበት ነው ሰዓቱ።
ንጉሴ አክሊሉ ዛፈሊቅ የአባይ ጉዳይ እንዲህ በዋዛ አይቋጭም የሚል ይመስላል።
ሰላም ንጉሴ፣ እንኳን አደረሰ።
መልካም ፋሲካ ለመባባል አረፈደም ብለን ነው እኮ። ወል በአማን ተንሳ ሙታን እንላልናኛም።
መልካም
አሉላና አዲሱ ይከፈት መስኮቴ፣ ከውጪ ሆኜ ነው እንደዚህ ማለቴ። አባይ አባይ ይበል ዛሬም ዝግጅቴ፣ አድማጮችም ይስሙኝ እናንተም በሞቴ። ፕሮግራሙ ይሂድ የኔም የልብ ድረስ፣ አባይን በወጉ እስክንቋጨው ድረስ። ኳሱ ለመልስ ምት ለእናንተ ይመለስ። አድማጮች ታስታውሱ እንደሆነ የዛሬ 15 ቀን አስራደ የተባሉ የፕሮግራማችን ተከታታይ ከፈረንሳይ አባይ ወደ ላይ የሚፈስ መሆኑን ጠቅሰው ለዚህም ማስረጃ እንዳላቸው አስረድተዋል። የኔው እንግዳ ደቻሳ አባይ አሁንም ወደ ታች እንጂ ወደ ላይ አይፈስም ነው የሚሉት። አባይ ወደ ላይ ለመፍሰሱ አስራደ ማስረጃ ካላቸው አሉላና አዲሱ ባለፈው 15 ቀን ወደኛ የላካችሁትን ኳስ እንደገና ወደ እናንተ መመለስ የግድ ያስፈልግ ነው። ምክንያቱም ማስረጃ በአስራደ እጅ ከተገኘ አባይ እንዴት ወደ ላይ ሊፈስ እንደሚችል ሊያስረዱን የሚችሉት እሳቸው ናቸው ይላል። በትትና እናሳስባለን። የአስራደ ስጋት አባይ እንዲሁ እንደው በደበስባሳው መታለፍ የሚገባው አይደለም ብለው አበክረው አስጠንቅቀውናል። ልክ ናቸው። ኛም በደበስባሳው እንዲያልፍ አንፈልግም። አሁንም በደቻሳ አገላለጽ አባይ ወደ ታች ነው የሚፈሰው። ካርታው ተገልብጦ የታየበትስ ምክንያት ምንድን ነው? ደቻሳ ጅሩ
ሁለት ነጥቦች ናቸው። አንድ ውሃ ወደ ላይ ነው የሚፈሰው የሚለው ጉዳይ ነው። የኔ ደግሞ ወደ ታች ነው የሚፈሰው ነው። ሌላው ካርታው ተገልብጧል እና ስንት አዋቂ የሰራውን እስከ ናሳም ድረስ ተጠቅሷልና ገለበጥከው መሆን የሌለበት ነገር ነው የሚል ነገር ነው። ስለ ካርታ መገልበጥ እንግዲህ ጂኦግራፊን ስናስተውል የአሜሪካው ጂኦግራፈር እና ያገራችንን በጂኦግራፊ የሚያስተምሩ ሰዎች በሁለት ሳምንት አንድ ጊዜ ፈታኝ ፈተና ይመጣል ቻሌንጅ ኢንኩዌሽን እንላቸው እና በዛን ጊዜ ከሊል ካው ይልማ አክሊሉ አሜሪካን ሀገር ያለው ባሁን ጊዜ እና እኔ በዚህ ጉዳይ ላይ ተራ የነበረ ጥያቄው ምን ይላል? አውስትራሊያ አንድ ክፍለ ዓለም ናት። የአውስትራሊያ ክፍለ ዓለም ወይም አንድ አገር እንግሊዞቹ ያሉበት ቦሎቄ የመሰለችዋ ካርታ ብትገለበት የዚህ የአየሩ ሁኔታ፣ የውሃ ፍሰት ሁኔታ፣ የጂኦግራፊ ግለጽ ነው የሚለው። ካርታ መገልበጥ ማለት ይህን ሳይንሳዊ ግንዛቤ ማብላላት ማለት ነው። ይበልጥ መመራመር ማወቅ ማለት ነው። ስለዚህ አሁን እኔ የአባይን ተፋሰስ ካርታ የገለበጥኩት ወንጀልም አይደለም፣ አልገለበጥኩም። ምክንያቱም ውሃው ከላይ ፈሶ ወደ ታች ነው የሚሄደው እና በግራቪቲ ስበት ስር ያለ ውሃ ስለሆነ በቀጥታ ወደ ታች ነው የሚሄደው። አሁን ካርታውን ሲሰቅሉት ወደ ላይ ነው የሚታየውና እውነትም በልጅነትም ብናየው ወደ ላይ ሄደ ብለን ነው እንትን የምንለው። አሁን ለምሳሌ የዋቤ ሸበሌን አልገለብጠውም፣ ምክንያቱም ራሱም ወደ ታች ነውና የሚሄደው ወደ ህንድ ውቅያኖስ ሲገባ። ሁለተኛ ነገር ካርታ የተሰራው በሰው ነው፣ ድንበሩም የተሰራው የፖለቲካል ባውንደሪ ነው። ስለዚህ የዓለም አቀፍ መልክ አሲዘን እየሰራንበት ያለ ጉዳይ ስለሆነ አሁን ቅድም ባልኩት መሰረት የውሃ ፍሰት በምንም መልኩ ወደ ታች ነው አካሄዱ።
ካርታ ቀርቦ ነበር ያን ጊዜ ይሄ ነገር በካርታ ነው እንዴ?
ይሄን ካርታ አቀረብኩ፣ ይሄን ካርታ ዘቅዝቄ አቀረብኩ። አሁን ዘቀዝቅ እንዲህ ተደረገ የተባለው ዘቅዝቄ አቀረብኩ። እንግዲህ በአድናቆት ነው ይሄን እንደ አዲስ ሐሳብና እንትን ብለው የተወሰደው። ስለዚህ ይሄ መገልበጡ ወረቀትን ነው የገለበጠ፣ ለእቅድ ነው እንትን ያደረገ ነው፣ ሰዎችን የሚነካ ነገር አይደለም። እንግዲህ ከግብጽ ጋር ከሱዳን ጋር እንትን ይለናል የሚለው ነገር የሱዳንና የሰሜን ሱዳንና የደቡብ ሱዳን ለውሃ ጉዳይና በአርብቶ አደር በጉዳዩ የሚያገባቸው ባለሙያዎችም ሌላውም ማህበረሰብ ከፖለቲካውም ዓለም ከኢኮኖሚውም ከሌላውም ጉዳይ ሰፋ ባለ ሁኔታ የምንነጋገርበት ጉዳይ ነው የሚሆነው እና ይሄ በእንዲህ አይነት ሁኔታ እሳቤ ይወሰድ።
አመሰግናለሁ አቶ ደቻ ሳጅሩ። ሌሎችም በውሃ ዙሪያ ጥናት ያደረጋችሁ ብቅ ብላችሁ ብንወያይ ብንነጋገር ደስ ይለናል። አመሰግናለሁ ለዛሬው።
በቀራንዮ ላይ ታየ
ታየ ታየ
ጎልጎታ ላይ ታየ
ታየ ታየ
የዓለም መድኃኒት የጌታ ትንሣኤ
የጌታ ትንሣኤ
በዕለተ ፋሲካ በጌታ ትንሣኤ
በጌታ ትንሣኤ
በቀራንዮ ላይ ታየ
ታየ ታየ
ጎልጎታ ላይ ታየ
ታየ ታየ
የዓለም መድኃኒት የጌታ ትንሣኤ
የጌታ ትንሣኤ
በዕለተ ከደቀ መዝሙራት በሰላሳው ዲናር ይሁዳ ሸጦት በዕለተ ሐሙስ ስጋ ደሙን ሰጠን ለእኛ ድህነት
በዕለተ ሐሙስ ስጋ ደሙን ሰጠን ለእኛ ድህነት በዕለተ ሐሙስ ስጋ ደሙን ሰጠን ለእኛ ድህነት በዕለተ ሐሙስ
ታደሰ ነፍሱን ይማር።
ታደሰ አለሙግሩም ዘፋኝ ነበር።
አሁን ደግሞ ቦታውን ላንተና ለእንግዶች ልልቀቃ። አሉላ
ሰው በመሆን ሁሉም ዜጋ እንዲኖረው የሚጠበቀው የንግግር ነጻነት እንዲሁም በኢትዮጵያ በፕሬስ ነጻነት ጉዳይ ነው ውይይቱ። ቀደም ብለን በመግቢያ ድምጻቸውን ያሰማነው ሶስት እንግዶቻችን የአዲስ ስታንዳርድ ዋና አዘጋጇ ጸዳለ ለማ፣ የቀድሞ አዲስ ነገር ጋዜጣ ዋና አዘጋጅ አሁን ዋዜማ ሬዲዮን ከአጋሮቹ ጋር ያዘጋጃል ስነጋሽና፣ እንዲሁም የስቴት ኦፍ ኒውዮርክ ዩኒቨርሲቲ የፍልስፍና ትምህርት የድህረ ምረቃ ፕሮግራም በመከታተል ላይ ያለው ሄኖክ የማን ናቸው። ወደ ውይይቱ። በተለየ ትኩረት የምንሳብለትን የራሳችን ብቻ አይመስለኝም የፕሬስ ነጻነት፣ ይልቁንም ደግሞ ሐሳብን በነጻነት የመግለጽ ነጻነት በሌለበት ለውጥ የሚባልም ዲሞክራሲም ዲሞክራሲ አይሆንምና፣ መስፍን የቀድሞ የሙያ ቤትህን አዲስ ነገርን ጋዜጣ ባልደረቦችን የመሰለ ሁላችሁም አገር ለቃችሁ ወጥታችኋል እስከማውቀው ድረስ ገና የህትመት ብልጭታ መታየት በጀመረበት ማግስት ቁጥሩ ያን ያህል ባይደርስም እንደ ሐኪሞቻችን ሁሉ ዛሬ ምናልባትም የሚበልጡት ውጭ ያሉ እስኪመስል ድረስ ጋዜጠኛ ሁሉ ከሀገር የወጣባት አገር ናትና የምናገን ነው አይመስለኝም። በእርግጥ ተስፋ አለ ወይ? ሐሳብም የመግለጽ ነጻነት ዛሬ አያስከስስም ወይ በኢትዮጵያ? ጸዳለ ካንቺን ጀምር እስኪ፣ የራስሽንም የሌሎችንም ጨምረሽ።
እሺ፣ አመሰግናለሁኝ። እኔ አንዳንዴ የፕሬሱን ሁኔታ ወይም የመገናኛ ብዙሀን ሁኔታ ስመለከት መገናኛ ብዙሀን ካለበት ሁኔታ ይልቅ ፖለቲካው ለውጥ እያመጣ ያለ ይመስለኛል። ምናልባት ፖለቲካው ለውጥ እንዲያመጣ ተስፋም ስለማደርግ ሊሆን ይችላል። በመገናኛ ብዙሀን ረገድ ስንመለከት እጅግ በጣም ውስብስብ ሁኔታ ውስጥ የገባ ኢንዱስትሪ ነው። ኢንዱስትሪ ደረጃም አልደረሰም ለነገሩ። የሚዲያ ፍሪደም ወይም በነጻ የመነጋገር ነጻነትን ሁኔታ ሲመለከቱ ብዙዎቹ የሚያስቡት ምንድን ነው? መንግስት ሰዎች እንደልባቸው እንዳይናገሩ ተጽዕኖ አሳድሯል፣ የሚናገሩትን ሚዲያ ዘግቷል፣ እንደዚህ ነው፣ ይህንን አድርጓል። ነገር ግን የመንግስት ይህንን ማድረግ ወይም የኢህአዴግ መንግስት እንደዚህ አይነት እርምጃዎችን በነጻ ሚዲያው ላይ መውሰድ ይዞ የመጣው ኮስ አለ። አብሮ ኮተቱ ምንድን ነው? ለእኔ በህዝቡ ረገድ የሚኖረን ተጽዕኖ፣ ምክንያቱም መንግስት እየዘጋ እንደነ አዲስ ነገር ወይም ደግሞ ሌሎች ሚዲያዎችን ሲዘጋ ዝም ብሎ አይደለም የተቀመጠው። በዚህኛው በቀኝ እጁ ይሄኛውን ይዘጋና በግራ እጁ የኔ የሚላቸውን ሚዲያ ያቋቁማል። ይሄ በጣም ትልቅ ተጽዕኖ ያለው አካሄድ ነው። ለእኔ ጥሩ ናቸው መልካም ናቸው የሚላቸውን ሚዲያዎች አይነካም፣ እኔን ይጎዱኛል የሚላቸውን ይዘጋል፣ ወይም ደግሞ በተለያየ መልኩ ከጥቅምና ከገበያ ውጪ ያደርጋቸውና በጎን ግን ለራሱ የሚስማሙ ወይም እሱ እጁ ያለበት የሚደግፋቸው የእሱ የሚፈልጋቸው መንግስት የሚፈልገውን መልእክት ማስተላለፍ የሚፈልጉ ሚዲያዎችን የመደገፍ የማቋቋም አይነት እርምጃ ነው ያለው። ይሄ ደግሞ የነጻ ሚዲያ ተአማኒነትን እሱ በፈጠራቸው ሚዲያዎች መወከል መቻሉ ነው። ይሄ በጣም ብዙ ጊዜ የሚፈጅ ነው። ከህዝቡም አስተሳሰብ ውስጥ እስኪወጣ ድረስ፣ የህዝቡንም እምነት እስከምናገኝ ድረስ፣ የራሳችንን እንደ ሚዲያ ተቋቁመን ኖረን የተሻልነን ብለን ይህንን ለማቅረብ እጅግ ብዙ ጊዜ የሚፈጅ ነው። ሌላው ብዙ ጊዜ የማይታየውና የማይታወሰው በህዝቡም ደረጃ የመንግስት በነጻ ሚዲያው ላይ እንደዚህ ጠንክሮ ከጥቅም ውጪ ማድረግ የፈጠረው አለ። የነጻ ሚዲያው የመቋቋም አቅም፣ የተሻለ እውቀት ያላቸውን ጋዜጠኞች እሱ ጋር እንዲሰሩ የማድረግ ለምሳሌ አዲስ ስታንዳርድን ብታነሳ የገንዘብ አቅሙ የተሻለ ጋዜጠኛ ቀጥሮ ተወዳዳሪ በሆነ የሌበር ማርኬት ውስጥ የተሻለ ጋዜጠኛ ይዞ የተሻለ ስራ እንዳይሰራ ጭምር ነው የተጎዳው። ይሄ ምንድን ነው? ዝም በል ከማለት በላይ ነው ጉዳቱ ማለት ነው። የምንናገረውን ነገር ሴንሰር ወይም ደግሞ እየፈራን የምንተዋቸውን ነገሮች፣ ከዛ በተረፈ ደግሞ ማድረግ የምንችለውን ነገር እንኳን እንዳናደርግ ጭምር ነው አቅማችን የተሽመደመደው። ይሄ ብዙ ጊዜ የሚፈጅ ነው ለመምጣት። ለምሳሌ የግሉ ሴክተር ወይም ደግሞ የግሉ ቢዝነስ ከእንደኛ አይነት ሚዲያ ጋራ እንዳይሰራ መንግስት ባይከለክለው ድምፅ አውጥቶ አይ ከዚህ ሚዲያ ጋር አትስራ ባይለው እንኳን የፈጠረው አትሞስፌር አለ፣ የፍርሃት ያ አትሞስፌር እነዚህን ሰዎች ከኛ ጋር እንዳይሰሩ ይከለክላቸዋል፣ ለእኛ መረጃ እንዳይሰጡ ጭምርም ማለት ነው። ከእኛ ጋር አብሮ መታየትም ጭምር ፍርሃት የፈጠረበት ሁኔታ ነው ያለው። ስለዚህ ባይነግራቸውም ማለት ይሄ ትልቅ ብዙ ጊዜ ረጅም ጊዜ የሚፈጅ ነው። ይህንን አውጥቶ እንደው ቢፈቅድልን እንኳን እንደፈለግን ብንጽፍ መንግስቱን ብንወቅ ይሄ ነገር ቢፈቅድልን እንኳን እነዚህ ነገሮች አብረው የመጡት ሚዲያውን የሚዲያውን አቅም ሰቅዘው ያዙት እነዚህ ጉዳዮች እስኪፈቱ ድረስ እጅግ ረጅም ጊዜ ሊፈጅ ነው ይመስላል። ጅማሬውም አይታየኝም ባሁን ሰዓት። ምክንያቱም ኢህአዴግ የተደላደለው በአሁኑ ሰዓት የሚፈልጋቸውን ሚዲያዎች ፈጥሬ ያለው ብሎ ነው። ስትመለከት በሱ የሚፈልጋቸውን ሚዲያዎች ጋር እኛ የመወዳደር አቅሙም አይኖረንም፣ በምንም ተአምር አይኖረንም። ስለዚህ እዛ ዞን ውስጥ ገብቶ ኢህአዴግ ተደላድሎ እኛን አሁን በነጻነት እንደፈልጋችሁ ተንቀሳቀሱ ቢለን እንኳን መንቀሳቀስ የምንችልበት ሁኔታ የለም በአጭር ጊዜ ውስጥ። እና ይሄ ነው ለእኔ የሚታየኝ ትንሽ ዳርክ ነው። እኔ ከሚዲያው ይልቅ ፖለቲካው ትንሽ የመለወጥ ተስፋ ያለው ይመስለኛል በዚህ ረገድ ማለት ነው። ጥያቄህን መልሼ
መልሰሻል። ጸለምተኛ ሁኔታ ነው የነገሰው የሚል ነው። የፍርሃት ድባብን መንገስ በገዛ ራስ ላይ የሚጣል ገደብን ጨምሮ የመገናኛ ብዙሀኑ ያለባቸውን መልከ ብዙ ፈተናዎች እንዲንቀሳቀሱ ከሚፈቀድላቸው ሌሎች አይነት የመገናኛ ብዙሀን ጭምር ነው ገፍተሽ የሄድሽው ጸዳለ። መስፍን፣ ይሄ ጸለምተኛ ሁኔታን ፈጥሯል ያለችውን እስኪ በአንተ በኩል ተመልከተው። ከአመታት በፊት በጥሩ ሁኔታ ስትንቀሳቀሱ በነበረበት ነው ያ ሁኔታ ተፈጥሮ ዛሬ ሁላችሁም የወጣችሁት። ከዚያም በኋላ ብዙ ጋዜጠኞች ታስረዋል፣ ብዙ ጋዜጠኞችም ተሰደዋል። ፖለቲካው ምናልባት ይሄን ጸለምተኛ ሁኔታ ይሄን ጨለማ ያጠላበትን ይገፍ ይሆን? ፖለቲካው ጋር የሚቀየረው ይቀየረው ይሆን ወይስ አንዱ ሌላውን ይረዳ?
የሰዓት ነገር ብዙ መፈተሽ የሩቅ ተስፋና ፈተናዎችን ጨምሮ ጥቅም ያለ ወግ የሚጠይቀውን ከሰው ልጆች መሠረታዊ መብት አንዱ ስለሆነው የንግግር ነጻነትና የፕሬስ ነጻነት የታለመውን ቅንብር ለማስተዋወቅ ብቻ ይመስላል የቀናን በቀጠሮን እናሳድረው ነው። የእናንተን የአድማጮች አስተያየት አክለን ከኢትዮጵያ ወቅታዊ ተጨባጭ ሁኔታ ጋር አዛምድን ሙሉውን ውይይት በሌላ ጊዜ ይዘን እንመለሳለን። ለአሁኑ ግን እንግዶቼን አመሰግናለሁ። እግዜር ይስጥልኝ።
የ15 ቀን ሰዎች ይበለን እያል
እስከዚያው በዚህ በአያሌው አሃገዳው እንሰናበታችኋለን። እንደነሽ ገዳውን ጤና ገሯ ምንጃር ነው ቴ ቡልጋና ፏቴን ቴ ምን በድያት ይሆን ከመን አስቀየም ያተኔ እቴ ገባ ቻሪን ቡልጋኔ እቴ ናይኗን ሳራ ያተኔ እቴ ናዳኞ ቻብዙ እኔን እንደላገኛ ተኔ ኦሆ Nishemon mana, nishemon mana, nishemon mana, nishemon mana, inda kolla, inda dirisa, yarre pauli pendak motanas na. Ite me hedena udega, ite me hedena udega ne, ite tichashire tichashi. የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽት 3 ሰዓት በሚጀመረው በደመኛ ፕሮግራም እስከምንገናኝ
ከአቀናባሪያችን ንጉሡ ታምሬ ጋር
አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን። ደህና አደሩ።